Марат ТВ.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ 15 2013 ዓ.ም ተመረጽ ዝግጅታችን ጀመረ። በትግራይ ክልል የሰብአዊ ረድኤት ተደራሽነት እንዲፋጠንና በክልሉ ሁኔታዎች የሚረጋጉበት ሁኔታ እንዲፈጠር የተባበሩት መንግስታት ድርጅት ጥሪ አቀረበ። በምዕራብ ወለጋ ዞን ነጆ ወረዳ ውስጥ ወርቅ በባህላዊ ዘዴ በሚለቀምበት ስፍራ ላይ ባለፈው ሰኞ በተከፈተ ተኩስ ሰዎች መገደላቸውን የወረዳው አስተዳዳሪ ገለጹ። በአማራ ብሔር ተወላጆች ላይ በተለያየ ቦታ እየደረሰ ነው ያሉትን ግድያና ጥቃት የሚያወግዝ የተቃውሞ ሰልፍ ትላንትናና ዛሬ በጎንደር ከተማ ተካሂዷል። የአማራን ህዝብ ለጉዳት የሚዳርጉ መልእክቶችና መፈክሮች ህዝባዊ ሰልፎች ላይ መንጸባረቅ እንደሌለባቸው የአማራ ክልል ርዕሰ መስተዳድር አሳሰቡ። እነዚህንና ሌሎች ዘገባዎችን በምሽቱ መሰናዶ ታድምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ናስተለኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ትግራይ ክልል ግጭት 6ኛ ወሩን የያዘ ሲሆን እስካሁን ባለው ጊዜ ድምጽ ሳያሰማ የቆየው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በትናንትናው ዕለት መግለጫ አውጥቷል። በትግራይ ክልል የሰብአዊ ረድኤት ተደራሽነት እንዲፋጠንና በክልሉ ሁኔታዎች የሚረጋጉበት መንገድ እንዲፈጠር ጥሪ አቅርበዋል። በተባበሩት መንግስታት ድርጅት የኢትዮጵያ ሚሽን በበኩሉ በኢትዮጵያ የሚካሄደው የህግ ማስከበር ተግባር የኢትዮጵያ የውስጥ ጉዳይ ነው፣ ተፈጽመዋል ለተባሉት በደሎችም ተጠያቂነት እንዲኖር ለማድረግ መንግስት ቁርጠኝነቱን ገልጿል ብሏል። ሙሉ ዘገባውን በምሽቱ አብይ ርዕስ እናቀርባለን። ዛሬ ማለዳ በምስራቅ ሐረርጌ ዞን ደደር ከተማ አካባቢ የመሬት መንቀጥቀጥ ተከሰተ። የመሬት መንቀጥቀጡ በድሬዳዋና ሐረር ድረስ መሰማቱን ነዋሪዎች ተናግረዋል። ክስተቱ የአካባቢው ከተሞች በህንፃ ግንባታ ላይ አስፈላጊውን ጥንቃቄ እንዲያደርጉ የሚያስታውስ ነው ብለዋል ባለሙያዎች። አዲስ ቸኮል ተጨማሪ አለው።
ዛሬ ጠዋት 1 ሰዓት ከ54 ደቂቃ ላይ በምስራቅ ሐረርጌ ዞን ደደር አካባቢ የተከሰተው የመሬት መንቀጥቀጥ ከደደር አልፎ ድሬዳዋና ሐረር ድረስ የተሰማ ነበር። የዛሬው የመሬት መንቀጥቀጥ ከሳምንት በፊት ከተከሰተው የበለጠ ጥንካሬ እንዳለው በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም ዳይሬክተርና የመሬት መንቀጥቀጥ ባለሙያ ፕሮፌሰር አታላይ አየለ ተናግረዋል።
በአፍሪካ ቀንድ አካባቢ የሚፈጠሩትን የመሬት መንቀጥቀጦች ከጅቡቲ፣ ከኢትዮጵያ፣ ከኬንያና ከዩጋንዳ ያሉ ጣቢያዎች የመዘገቡት መረጃ ሁልጊዜ ወደ መረጃ ቋታችን ይገባል እና ከዚያ ተነስተን ዛሬ ከጠዋቱ 1 ሰዓት ከ54 ደቂቃ አካባቢ 37 ሰከንድ ይመስለኛል በሬክተር ስኬል 4 መጠን ያለው የመሬት መንቀጥቀጥ ከድሬዳዋ ሰሜናዊ አቅጣጫ ደደር አካባቢ ማለት ነው እዚህ አካባቢ እንደተፈጠረ ለማወቅ ችለናል ማለት ነው።
ድሬዳዋ ላይም ስሜቱ ነበረ።
ለእኔ ሁሉ ሰምተዋል። ለሚያ ሀረር፣ ድሬዳዋ የባለፈውም እንደዚሁ ነው።
በማህበራዊ ሚዲያዎች በድሬዳዋ የመሬት መንቀጥቀጥ ተከሰተ የሚባለው ስህተት ነው ያሉት ፕሮፌሰር አታላይ መንቀጥቀጡ የተከሰተው ደደር ላይ ነው፣ ሆኖም እስከ ድሬዳዋና ሀረር ድረስ የተሰማ ነበር ብለዋል። ከሳምንት በፊትም በሬክተር ስኬል 3.1 ያስቆጠረ የመሬት መንቀጥቀጥ ተከስቶ የነበረ ሲሆን ይህ መደጋገሙ በራሱ ግን ወደፊት ሊከሰት ስለሚችል ነገር የሚጠቆመው ምንም ነገር የለም ብለዋል። በአሁኑ የመሬት መንቀጥቀጥ ምንም የደረሰ ጉዳት የሌለ ሲሆን በስምጥ ሸለቆና በአቅራቢያ ያሉ ከተሞች ለመሬት መንቀጥቀጥ ተጋላጭ ናቸው ብለዋል ፕሮፌሰሩ። ይህም አውዳሚ ጥፋትን የሚያስከትል ከባድ መንቀጥቀጥ ሊያስከትል ስለሚችል ህንፃዎች ሲገነቡ ይህን ግምት ውስጥ ያስገቡ እንዲሆኑ መክረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። የኢትዮጵያ የኮቪድ-19 ስርጭት ይዞታን ወደ ተመለከቱ መረጃዎች ስንሻገር ከጤና ሚኒስቴር ዕለታዊ የወረርሽኙ መረጃ ባገኘነው አሃዝ መሰረት እስከ ትናንትና ሐሙስ በነበረው ጊዜ የቫይረሱ ተጋላጮች ቁጥር በአጠቃላይ በሀገሪቱ 247,989 መድረሱን ያመለክታል። በበሽታው ሳቢያ ህይወታቸው ያለፈው ሰዎች ቁጥር ደግሞ በጠቅላላው 3496 መድረሱን ነው የሚያሳየው። ትናንት 22 ከትናንት በስቲያ ረቡዕ 35 ማክሰኞ ዕለት የ47 ሰዎች ህይወት በኮቪድ-19 ምክንያት ማለፉን ነው ዕለታዊ መረጃው የሚያመለክተው። የኢትዮጵያ የጤና ባለስልጣናት የጤና ባለሙያዎችና የዘርፉ ጠቢባንና ሌሎችም የስርጭቱ ይዞታ እየከፋ መሆኑን ሆስፒታሎች አካባቢ ያሉትን ችግሮችም አጥብቀው በማሳሰብ ህብረተሰቡ የሚመከሩትን የቫይረሱን መከላከያ መንገዶች ሁሉ ያለ ቸልታ ተግባራዊ በማድረግ ለራሱና ለቤተሰቡ ጥንቃቄ እንዲያደርግ መምከራቸውን እንደቀጠሉ ናቸው። ወደ ዓለም አቀፍ የኮቪድ-19 ጉዳይ ዜና ስንሻገር የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም የዓለምን የኮቪድ-19 ክትባት አቅርቦት ለራሳቸው ብቻ የሚሰበስቡ ሀገሮችን አጥብቀው ነቅፈዋል። ዶክተር ቴድሮስ በቅርቡ በኒውዮርክ ታይምስ ጋዜጣ ላይ ባወጡት ጽሑፍ ክትባቱን ማግኘት ለሚቸግራቸው ሀገሮች ለማቅረብ በዓለም የጤና ድርጅት አሰባሳቢነት በተቋቋመው በኮቫክስ አማካይነት የሚደረገውን ጥረት ክትባት ለራስ ብቻ መሰብሰብ ሲሉ በገለጹት አድራጎት ጥረቱ እየተዳከመ መሆኑን አመልክተዋል። በአሁን ወቅት በዓለም ላይ ጥቂት ከበርቴ ሀገሮች የሚመረቱትን ክትባቶች የበለጠ ዋጋ ለሚከፍላቸው ከሚሸጡ ኩባንያዎች ላይ ተቀራምተው በመግዛት የሚያግበሰብሱበት፣ ሌሎች ደግሞ ትርፍራፊውን የሚቃርሙበት ሁኔታ እየታየ ነው ብለዋል ዶክተር ቴድሮስ። አያይዘውም ወረርሽኙን ለመዋጋት ያለው መፍትሄ ቀላል ነው፣ ያም ማካፈል ወይም አለማካፈል፣ ከሁለት አንዱን መምረጥ ያስፈልጋል ሲሉ አሳስበዋል። አስከትለውም በዚያ ደግሞ የሚፈተነው ሳይንሱ ወይም የኢኮኖሚና የኢንዱስትሪ አቅም ሳይሆን የሚፈተነው ማንነት ነው ብለዋል። የወረርሽኙን ይዞታ በተመለከቱ ዜናዎች ህንድ ውስጥ የቫይረሱ ስርጭት በከፋ ሁኔታ ማሻቀቡን ቀጥሏል። ባለፈው የ24 ሰዓት ጊዜ ውስጥ 332,730 አዲስ ተጋላጮች መገኘታቸውን ህንድ አስታውቃለች። በቀደመው ቀን ከተመዘገበው ከፍተኛው የአንድ ቀን የተጠቂዎች አሃዝ የበለጠ ነው። በዋና ከተማዋ ኒው ዴልሂ 5 ሆስፒታሎች ለኮቪድ ህሙማን የሚያስፈልግ ኦክስጅን እንደጨረሱ ወይም እየጨረሱ መሆናቸው ተዘግቧል። ይህ በዚህ እንዳለ ከሶስት ወራት በኋላ የቶኪዮ ኦሊምፒክስ ውድድር የምታስተናግደው ጃፓን በወረርሽኙ እየተባባሰ መምጣት የተነሳ አስቸኳይ ጊዜ አዋጅ ልታውጅ መሆኑ ተዘግቧል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቤጂንግ በአህጉሪቱ ወታደራዊ መረቦቿንና የባህር ኃይሎቿን መሰረት እያጠናከረች ነው በሚል አፍሪካ የሚገኙ የዩናይትድ ስቴትስ የጦር ኃይሎች አይኖቻቸውን ቻይና ላይ ጥለዋል። በአፍሪካ የዩናይትድ ስቴትስ የጦር አዛዥ ጀነራል ስቴፈን ታውንሰንድ ትናንት ሐሙስ ለዩናይትድ ስቴትስ ሕግ አውጪዎች ሲናገሩ የኔ ትልቁ ትኩረት በአፍሪካ ዳርቻ ያለው የአትላንቲክ አካባቢ ነው ብለዋል። ቻይና በአፍሪካ እንደ አውሮፓውያን አቆጣጠር በ2017 የመጀመሪያዋ የሆነውን የጦር ሰፈር የመሰረተችው በምስራቅ አፍሪካ በምትገኘው ጅቡቲ ዶራሌ ላይ ነው። ጅቡቲ ውስጥ ከሚገኘው የዩናይትድ ስቴትስ የጦር ሰፈር ጋር በማስተያየት ሁኔታውን የገለጹት የዩናይትድ ስቴትስ ወታደራዊ ባለስልጣናት ይህንን የቻይናን የጦር ሰፈር ልክ ደጃፋችን ላይ መጥቶ የተመሰረተ ነው ብለዋል። ታውንሰንድ እግሯን ጅቡቲ ውስጥ የተከለችው ቤጂንግ ይዞታዎቿን ይበልጥ ለማስፋፋት ተጨማሪ ቦታዎችን እየቃኘች ነው ሲሉም አክለዋል። ባለፉት 2 ዓመታት ውስጥ ከጦር ሰፈራቸው ጋር በማገናኘት ትልቅ አቅም ያለውን የባህር ኃይል ግንባታንም አጠናቀዋል ነው ያሉት። በስፍራውም ትላልቅ የጦር መርከቦቻቸውን ጨምሮ የቻይና የጦር አውሮፕላኖችና የኒውክሌር ተሸካሚ ሰርጓጅ መርከቦችን ሊያስተናግድ የሚችል መሆኑንም ጀነራሉ አስረድተዋል። ቻይና ይዞታዋን በምስራቅ አፍሪካ አቅጣጫ ወደ ደቡብ በማስፋት በታንዛኒያና በመላው የአትላንቲክ ውቅያኖስ ዳርቻ የመስፋፋት ሐሳብ እንዳላት የአሜሪካ ባለስልጣናት ተናግረዋል። ታውንሰንድ ትናንት ለመወሰኛው ምክር ቤት የጦር ኃይሎች ጉዳይ ንዑስ ኮሚቴ አባላት እንደተናገሩት ይህ ከቻይና በኩል የተሰነዘረ ትልቅ ስጋት ነው ብለዋል። አክለውም ቻይና ካሁን በኋላ ወደቦችን የምትፈልገው ከጋዝ መቅጃና ከገበያ ስፍራዎች ላለፈ ጉዳይ ነው ብለዋል። መሳሪያዎቻቸውን የሚያድሱበትና የጦር መርከቦቻቸውን ስለሚጠግኑበት ወደብ ነው የማውራው ሲሉም አክለው ተናግረዋል። ስለ ቻይና የጦር ፍላጎትና እቅድ ከጦር አዛዡ በተጨማሪ ከሌሎችም ወታደራዊ ባለስልጣናት የምስክርነት ቃል ተሰምቷል። ባለፈው መጋቢት ወር የዩናይትድ ስቴትስ የደቡባዊ ንፍቀ ክበብ አዛዥ አድሚራል ክሬግ ፉለር ቻይና እስከ ማዕከላዊና ደቡብ አሜሪካ ድረስ መስፋፋት ትፈልጋለች ማለታቸው ይታወሳል። ይህን ቀጣና ፉክክር እንደሚካሄድበት ግንባር አድርጌ ነው የማየው ብለዋል ፉለር። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የዓለምን የአየር ግለት መዋጋት ስለሚያስገኘው የኢኮኖሚ ጠቀሜታ ገለጹ። የዩናይትድ ስቴትሱ ፕሬዚደንት በኢንተርኔት አማካይነት ያሰናዱትን የሁለት ቀናት የዓለም የአየር ንብረት የመሪዎች ጉባኤ ዛሬ ባጠናቀቁበትና የንግዱና የሰራተኛ ማህበራት መሪዎችን ባሰባሰበው ጉባኤ ከዋይት ሀውስ ባሰሙት ንግግር በአየር ንብረት ደህንነትና ዝግጁነት እንዲሁም በመሰረተ ልማት ላይ መዋዕለ ንዋያችንን ስናፈስ ለሁሉም እድል እንፈጥራለን ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሚያዝያ 15 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ትግራይ ክልል ውስጥ የሰብአዊ ረድኤት በተፋጠነ ሁኔታ የሚዳረስበት መንገድ እንዲጠናከርና ክልሉ ወደ ነበረበት መረጋጋት እንዲመለስ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት አሳስቧል። በሌላ በኩል ክልሉ ውስጥ ተፈጥሯል የሚባሉት የመብቶች ጥሰቶችና በደሎች አጥፊዎችን በተጠያቂነት ለመያዝ መንግስት ቁርጠኛ መሆኑን በመንግስታቱ ድርጅት የኢትዮጵያ ልዑክ ያሳወቀ ሲሆን ኢትዮጵያ ውስጥ ህግን የማስከበር ተግባር የኢትዮጵያ የውስጥ ጉዳይ መሆኑን አመልክቷል። ሪፖርተራችን ማርጋሬት ባሽር ከኒውዮርክ ያጠናቀረችውን ዘገባ አዳነች ፍሳህዬ ታቀርባለች።
15 ሀገራትን የሚያቅፈው የጸጥታ ምክር ቤት በትግራይ ክልል በሴቶችና በልጃገረዶች ላይ ይፈጸማል ስለሚሉት ዘገባዎች ጽኑ ስጋት እንዳለው ገልጿል። በጉዳዩ ላይ ምርመራ እንዲደረግና ጥፋተኞቹ ተጠያቂ እንዲሆኑ ጥሪ አድርጓል። ነገር ግን በቀጥታ አላወገዘም። የጸጥታው ምክር ቤት አባል ሀገሮች ዓለም አቀፉ የረድኤት ጥረት በተባበሩት መንግስታት ድርጅት አስቸኳይ የሰብአዊ ረድኤት መርሆች መሰረት እንዲካሄድ ጥሪ ያደርጋል። መርሆቹም ሰብአዊነትን፣ ገለልተኝነትን፣ ወገንተኝነትን ባስወገደ መልክና በነፃ መስራትን ያቀፉ ናቸው። በትግራይ ያለው የጸጥታ ጉድለት የሰብአዊ ረድኤት ስራን ያሰናክላል በማለት ሁኔታዎች እንዲረጋጉ ጥሪ አድርጓል። በትግራይ እየተሰሙ ያሉት በሴቶች ላይ የሚፈጸሙ በደሎች እጅግ የሚያስደነግጡና የሚረብሹ ናቸው። በደሉ የተፈጸመባቸው ሴቶች በአብዛኛው በወታደሮች በዘግናኝ ሁኔታ እንደተደፈሩ፣ አንዲት ሴት ላይ በህብረት ሆነው እየተፈራረቁ የወሲብ ጥቃት እንደሚፈጽሙባቸው መናገራቸውን ዘገባዎች ጠቁመዋል ይላል የጸጥታው ምክር ቤት ያወጣው መግለጫ። አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን የያዝነው ሳምንት በተናገሩት መሰረት በትግራይ ክልል ውስጥ በሴቶች ላይ የሚፈጸሙ የጭካኔ ተግባር መጠንና ስፋትን በሚመለከት የተሟላ መረጃ ለማግኘት ብዙ ወራት ሊፈጅ ይችላል። የጸጥታው ምክር ቤት አባላት ቀጠናዊ የሽምግልና ጥረትን አጥብቀው እንደሚደግፉ ገልጸዋል። በተለይም የአፍሪካ ህብረትና የምስራቅ አፍሪካ የልማት ትብብር በይነ መንግስታት ኢጋድ ስለ ጉዳዩ መስራታቸውን እንዲቀጥሉ አጽንኦት ሰጥተውበታል። በጸጥታው ምክር ቤት በጉዳዩ ላይ መግባባት እንዲኖር የሚደረገውን ድርድር የመራችው አየርላንድ መሆኗ ታውቋል። አየርላንድ ባለፈው ጥር ወር በጸጥታው ምክር ቤት ለሁለት ዓመታት የሚዘልቅ የተረኛ አባልነት ቦታ ካገኘች ወዲህ በትግራይ ጉዳይ ላይ ሁለት ጊዜ ኦፊሴላዊ ያልሆኑ ስብሰባዎች ጠርታለች። ኢትዮጵያ ኦፊሴላዊ የጸጥታው ምክር ቤት አጀንዳ ስላልነበረች ነው ኦፊሴላዊ ያልሆነ ስብሰባ የጠሩት። በተባበሩት መንግስታት ድርጅት የአየርላንድ መልእክተኛ ጀራልዲን ባርነሰን ባለፈው ረቡዕ በጆርጅ ታውን ዩኒቨርሲቲ በትግራይ ጉዳይ ላይ በተደረገው ስብሰባ ሲናገሩ የጸጥታው ምክር ቤት በትግራይ ጉዳይ ላይ ያሳየው ዝምታ ጆሮ ይደፍናል፣ ዝምታውም ሁኔታውን አረዳም ብለው ነበር። ዛሬ ግን የጸጥታው ምክር ቤት በትግራይ ስላለው ሰብአዊ ሁኔታ ያለውን ስጋት ለመጀመሪያ ጊዜ በአንድ ድምፅ አሰምቷል ሲሉ ባወጡት መግለጫ ጠቅሰዋል። የጸጥታው ምክር ቤት የኢትዮጵያ መንግስት የወሰዳቸው የመጀመሪያ እርምጃዎች መኖራቸውን ተቀብሎ በትግራይ ያሉት የሰብአዊ ረድኤት ድርጅቶች ካለምንም ገደብ ለሚያስፈልጋቸው ሁሉ ረድኤት ለማቅረብ እንዲችሉ ጥሪ አቅርቧል። ካለፈው ጥቅምት ወር መገባደጃ አንስቶ ትግራይ በግጭት ስትታመስ ቆይታለች። የኢትዮጵያ መንግስት እንደሚለው ጦርነቱ የተጀመረው ህዝባዊ ወያነ ሓርነት ትግራይ በቦታው የነበረውን ወታደራዊ ሰፈር ካጠቃ በኋላ ነው። በተባበሩት መንግስታት ድርጅት ያለው የኢትዮጵያ ሚስዮን የጸጥታው ምክር ቤት ላወጣው መግለጫ በትዊተር ምላሽ ሰጥቷል። ኢትዮጵያ ያለው የህግ ማስከበር እንቅስቃሴ የሰብአዊ መብቶች ህጎችን ባቀፉ የሀገሪቱ ህጎች ላይ የተመሰረተ የሀገር ውስጥ ጉዳይ መሆኑን ሚስዮኑ ሊያሰምርበት ይፈልጋል። በትግራይ ህግና ስርዓት ለማስከበር የተወሰደው እርምጃ በሀገሪቱ የሉዓላዊነት ደንብ መሰረት ነው ይላል በተባበሩት መንግስታት ድርጅት ያለው የኢትዮጵያ ሚስዮን በትዊተር ያወጣው መግለጫ። የኢትዮጵያ መንግስት በበኩሉ የወሲብ ጥቃቶችን ባካተቱ የሰብአዊ መብት ጥሰቶች ላይ ምርመራ አካሄዳለሁ፣ ተጠያቂነት እንዲኖርም አደርጋለሁ ማለቱ የሚታወቅ ነው። ሰብአዊ ረድኤት እያደረገ መሆኑንም ገልጾ በትግራይና ከዚያም አልፎ የሚያስፈልገውን ረድኤት ለማሟላት ዓለም አቀፍ ማህበረሰብ የረድኤት ጥረቱን እንዲያፋጥን ጥሪ አድርጓል። የትግራይ ጊዜያዊ አስተዳደር 4.5 ሚሊዮን የሚሆኑ ወደ 6 ሚሊዮን የሚጠጉ ሰዎች ማለት ነው ሰብአዊ ረድኤት ያስፈልጋቸዋል ብለዋል። የተባበሩት መንግስታት ድርጅት በያዝነው ዓመት በትግራይና በተቀረው የኢትዮጵያ ዙሪያ 16 ሚሊዮን የሚሆኑ ሰዎችን ለመርዳት 1.5 ቢሊዮን ዶላር እንደሚያስፈልገው አስታውቋል።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ምዕራብ ወለጋ ዞን ነጆ ወረዳ ውስጥ ወርቅ በባህላዊ ዘዴ በሚለቀምበት ስፍራ ላይ ባለፈው ሰኞ በተከፈተ ተኩስ ሰዎች መገደላቸውን የወረዳው አስተዳዳሪ አቶ ተሊላ ተረፈ ለቪኦኤ ገልጸዋል። ቦታው ላይ እንደነበሩ የተናገሩና የአይን ማኝ መሆናቸውን የገለጹ ግለሰብ በተኩሱ 3 ሰዎች መገደላቸውንና ሌሎች 6 ሰዎች መቁሰላቸውን ጠቁመው ገዳዮቹን ግን እንደማያውቋቸው ተናግረዋል። ግድያውን የፈጸሙት ኦነግ ሸኔ ብለው የጠሯቸው ታጣቂዎች እንደሆኑ አስተዳዳሪው ተናግረዋል። የኦሮሞ ነጻነት ጦርነን የሚሉት ታጣቂዎች የምዕራብ ዞን ቃል አቀባይ መሆናቸውን የተናገሩት ቢልሱማ ጉታ በበኩላቸው በሰጡት ቃል ክሱን አስተባብለዋል። ናኮር መልካ ዝርዝሩን ይዟል።
የአይን እማኝ ነኝ ያሉና በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁ ግለሰብ ስለ ሁኔታው ለቪኦኤ ሲናገሩ ተኩሱ የተከፈተው ባለፈው ሰኞ ከቀኑ 9 ሰዓት ገደማ በምዕራብ ወለጋ ዞን ነጆ ወረዳ ጉቴ ዲላ በሚባል ቀበሌ ውስጥ በሺዎች የሚቆጠሩ ሰዎች በባህላዊ ዘዴ ወርቅ በማውጣት እንደሚተዳደሩ በገለጹበት ስፍራ እንደነበር ገልጸዋል። ተኩሱ የተከፈተው የወረዳው አስተዳዳሪና ሌሎችም የወረዳው ባለስልጣናት ከወርቅ አውጪዎቹ ጋር ውይይት እያካሄዱ ሳለ እንደነበር እማኙ ጠቁመው ወዲያው 3 ሰዎች መገደላቸውንና ሌሎች 3 ሰዎች ደግሞ መቁሰላቸውን አስረድተዋል። ከተለያዩ ቦታዎች ማለትም ከምስራቅ ሸዋ፣ ከምስራቅ ወለጋ፣ ከመንዲ እንዲሁም ከተለያዩ ቦታዎች መጥተው ወርቅ የሚያወጡ ሰዎች ነበሩ። ጠዋት ላይ ተኩስ ነበረ። ተኩሱን የከፈተው አይታወቅም። የወረዳው አስተዳዳሪና ጸጥታ ኃይሎች ሁኔታውን ሊያረጋጉ ወደ ቀበሌያችን መጡ። ተሰለፉ ሲሉ ህብረተሰቡ ስጋት ስለገባው ተሸበረ። በዚህ መሃል ቁሙ ብለው ፖሊሶች ወደ ላይ ተኮሱ። በኋላ ላይም ከዚህም ከዚያም ተኩስ ተከፈተ። በመሃልም 6 ሰዎች ተመቱ። 3 ሴቶች ሲገደሉ 3 ሰዎች ደግሞ ቆስለዋል ብለዋል። ሁኔታው መፈጠሩን የነጆ ወረዳ አስተዳዳሪ አቶ ተሊላ ተረፈ ለቪኦኤ በስልክ አረጋግጠዋል። ወርቅ በህገወጥ መንገድ የሚያወጡ ያሏቸው ከ7000 በላይ ሰዎች በአካባቢው እንደሚገኙ አስተዳዳሪው ጠቁመው ሰዎቹ አካባቢውን ለቀው እንዲወጡ ከ5 ጊዜ በላይ ተደጋጋሚ ውይይቶችን ማድረጋቸውን፣ ስራቸውን በህጋዊ መንገድ እንዲያከናውኑና በማህበር እንዲደራጁ ለማበረታታት ከሌሎች የመንግስት ኃላፊዎች ጋር ሆነው ለማወያየት መሄዳቸውን አመልክተዋል። ከ5000 በላይ የሚሆን ቁጥር ያለው ሰው ሰብስበው እያወያዩ ሳሉ ረብሻ መነሳቱንና ሁኔታውን ለማረጋጋት የመንግስት የጸጥታ ኃይል በቦታው እንደነበር ገልጸዋል። በዚህ ጉዳይ መፍትሄ ለመስጠት ከጸጥታ ኃይሎች ጋር በመሆን በቦታው ተገኝተን በዚህ አይነት ሁኔታ ወርቅ ማውጣት ህገወጥ ስለመሆኑ እየተወያየን ከተሰበሰቡ ሰዎች መካከል ሽብር ፈጠሩ። ከተለያዩ ቦታዎችም ተኩስ ተከፈተ። የኦነግ ሸኔ ማለትም የጠላት ኃይል ሲተኩስ እንደነበር ከተሳታፊዎች መካከል ነግረውናል። ከተኩሱ በኋላ ስናይ 6 ሰዎች በጥይት ተመተው ነበር። 3 ሲሞቱ 3 ደግሞ ህክምና አግኝተዋል። በእኛ ጥርጣሬ ተኩሱን የፈጸመው የጠላት ኃይል ነው ብለዋል። ከውይይቱ በፊትም ጠዋት ላይ እነዚህ ታጣቂዎች ተኩስ ከፍተው ነበር ብለዋል የወረዳው አስተዳዳሪ። የጠዋቱን ተኩስ በተመለከተም ከተሰብሳቢዎቹ መካከል ለማረጋገጥ እንደቻልነው ኦነግ ሸኔዎች የመንግስት አካል ከመጣባችሁ የመንግስት አካል መጥቶ ሊነካችሁ አይችልም፣ ከመጣም እናንተ ሽሹ፣ እኛም እርምጃ እንወስድበታለን ብለው እነዚህ ታጣቂዎች እንደነገሯቸው ነግረውናል ብለዋል። የተገደሉ ሰዎች አስከሬኖች ቀብር መፈጸሙንና የቆሰሉትም በሕክምና ላይ መሆናቸውን አቶ ተሊላ ገልጸው በሕጋዊም ሆነ ሕገወጥ መንገድ ወርቅ የሚያወጡ ሰዎችም ስፍራውን ለቀው መሄዳቸውን አስታውቀዋል። የነጆ ወረዳ አስተዳዳሪ ኦነግ ሸኔ በማለት ቅሬታ ያቀረቡባቸው ራሳቸውን የኦሮሞ ነጻነት ጦር የሚሉ ታጣቂዎች የምዕራብ ዞን ቃል አቀባይ መሆናቸውን የገለጹና ቢሊሱማ ጉታ እንደሚባሉ ያሳወቁ ሰው ክሱን በማስተባበል ግድያውን አልፈጸምንም ብለዋል። የወረዳው መንግስት አስተዳደር ኦነግ ሸኔ ቢለንም እኛ የኦሮሞ ነጻነት ሰራዊት እንጂ ኦነግ ሸኔ አይደለንም። እንደ ኦሮሞ ነጻነት ሰራዊት በስፍራው የተፈጸመውን የአካባቢው ሰዎች ያውቃሉ። ግድያውን የፈጸሙት የወረዳው አስተዳደር እንዲሁም አስተዳደርና ጸጥታ የሚመሩት ኃይል ነው። ይህንን ደግሞ ገለልተኛ አካል እንዲያጣራ እንጠይቃለን። የኦሮሞ ነጻነት ሰራዊት ይህንን ግድያ አለመፈጸሙን ይገልጻል ብለዋል። በሌሎች ስፍራዎችም ተፈጸሙ የተባሉ የንጹሐን ሰዎችን ግድያ ቡድናቸው እንዳልፈጸመ አቶ ቢሊሱማ ገልጸዋል። የወረዳው አስተዳዳሪ እጅ ሰጥተው እንዲገቡ ለጠየቁትም ተከታዩን ምላሽ ሰጥተዋል። የዚህ መፍትሄ አጭር ነው። የኦሮሞና በኢምፓየር ውስጥ የሚገኙ ህዝቦችን መብት አንቀጽ 39ን ማረጋገጥ ነው ብለዋል። በምዕራብ ኦሮሚያ የተለያዩ ቦታዎች ለሚከሰቱ የሰብአዊ መብቶች ጥሰቶች መንግስትና ታጣቂዎቹ እርስ በርስ ሲወቃቀሱ ቆይተዋል። መንግስትም በታጣቂዎቹ ላይ እርምጃ እየወሰደ መሆኑን በተደጋጋሚ ይገልጻል። ለአሜሪካ ድምፅ ናኮር መልካ ካምቦ።
የአማራን ህዝብ ለጉዳት የሚዳርጉ መልእክቶችና መፈክሮች ህዝባዊ ሰልፎች ላይ መንጸባረቅ እንደሌለባቸው የአማራ ክልል ርዕሰ መስተዳድር አሳሰቡ። በህዝባዊ ትዕይንት ሰበብ የህዝቡን ደህንነት ወደ አደጋ በሚዳርጉ አካላት ላይ የክልሉ መንግስት ህጋዊ እርምጃ እንደሚወስድም ተናግረዋል ርዕሰ መስተዳድሩ። መስፍን አራጌ ዝርዝሩን ያስደምጠናል።
የአማራ ክልል ርዕሰ መስተዳደር አገኘሁ ተሻገር ትናንት ማምሻውን ለጋዜጠኞች በሰጡት መግለጫ እንዳስታወቁት የአማራን ህዝብ ሰላምና እድገት የማይፈልጉ ባሏቸው አካላት ክልሉ በደህንነት ስጋትና ጫና ውስጥ ነው ያለው።
ክልላችን አሁን ባለበት ሁኔታ በብዙ አቅጣጫ ውጥረት ውስጥ ነው ያለው። አንዱ ጁንታው የጁንታው ተረፍራፊ በአማራ ክልል ከዳር እስከ ዳር ድረስ በከፍተኛ ሁኔታ እሱን ለማጽዳት ስራ እየሰራ ነው ያለ ነው የኃይላችን እዛ አካባቢ ነው። ይህ ብቻ በአሁኑ ሰዓት እኔና እናንተ በምናገርበት ሰዓት የቅማንት ጽንፈኛ ቡድን ከሱዳን ሰልጥኖ ወጥቶ ከጁንታው ጋር ተቀላቅሎ በልዩ ኃይላችን ላይ ተኩስ ከፍቷል። አይከል ከተማ ላይ ቀናት ተቆጥሯል። ከኋላ እየወጋን ነው እሱ። ይህ ብቻ አይደለም፣ ሱዳን ድንበር አጎራባች ላይ ነን ያለ ነው። እኛ ሱዳን ድንበር ላይ በተለያየ ቀን በተለያየ ጊዜ ግጭት ይነሳል። ባለሀብቶቻችን ይፈናቀላሉ፣ አርሶ አደሮቻችን ይፈናቀላሉ። ይሄ ሌላ ጫና ነው። ከኦሮሚያ አካባቢ የሚፈናቀሉ ዜጎች አሉ። ከቤኒሻንጉል አካባቢ አሁንም የሚፈናቀሉ ሰዎች አሉ። ከግማሽ ሚሊዮን በላይ ተፈናቃይ ይዘን እያስተዳደር ነው ያለ እሱ። መቀለ መደገፍ ኬር ማድረግ ይጠይቃል።
ለአመታት የተዘረጋው ጸረ አማራ ትርክትና የጥላቻ ቅስቀሳ የአማራ ተወላጆችን ለሞት ዳርጓል፣ ለጥቃት አጋልጧል፣ እስከ መፈናቀል አድርሷል ነው የሚሉት ርዕሰ መስተዳድሩ።
በተለይም ኦነግ ሸኔ የተባለው ጸረ ሰላም ኃይል የኦሮሞም የአማራም ህዝብ ጠላት የሆነው ኃይል ይህን ጉዳይ በመምራትና በማስተባበር ከፍተኛውን ድርሻ ይወስዳል። ይህ ኃይል በኦሮሞና በአማራ ህዝቦች መካከል ቁርሾ ለመፍጠር እየሰራ ያለ ኃይል ይሄ በማንነታችን ምክንያት የሚደረግ ጥቃት ባለፉት 50-60 ዓመታት የተዘራዘረ ነው። ዛሬ የተፈጠረ ችግር አይደለም። ስለሆነም ይህ የአማራ ህዝብ መፈናቀልና ሞት አሳስቦን በርካታ ስራ ለመስራት እየተሞከረ ቢሆን ችግሩን በመለስተኛነት ከመፍታት ያለፈ በዘላቂነት እየተፈታ አይደለም። ይህንን ለውጥ ለማምጣት ትግል ማድረግ ይጠይቃል ማለት ነው።
ሰሞነኛውና በክልሉ ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች አጎራባች ወረዳዎች የተቀሰቀሰው ግጭትም ርዕሰ መስተዳደሩ ያነሱት ርዕሰ ጉዳይ ነበር።
ከክልል ውጭ ያለው አማራ እንዲሆን እያለ ስለ ችግሩ እየተነጋገርን ባለንበት ሁኔታ በራሳችን ክልል በኦሮሞ ብሔረሰብ ዞን አስተዳደርና ሰሜን ሸዋ ዞን አስተዳደር አጎራባች ወረዳዎች ግጭት ተከሰተ። በጉዳቱ ሰው ሙቷል፣ ተፈናቅሏል። ሰው ይህን ጥቃት የሚፈጸመው ኃይል የተደራጀ የታጠቀ የሰለጠነ ኃይል መሆኑን አረጋግጠናል። ይህ ኃይል የአካባቢ ነዋሪ ሊሆን ይችላል፣ ከአካባቢ ውጭ ያለ ሊሆን ይችላል። በተደራጀ አግባብ ጥቃት የፈጸመ ኃይል ነው። ይህ ኃይል ጥቃት ሲያደርስ የት ነበር? የት ነው እየሰራን ያለ ነው? ምን እያደረግ ነው? ነገሮችን እያጣራ ነው። ጥቃት ለምን ደረሰብን ብቻ ሳይሆን ጥቃቱ እንዲደርስብን ምን እያደረግን ነበር? ምን ይሰራል የክልሉ የጸጥታ መዋቅር? ምን ይሰራል የክልሉ መረጃ መዋቅር የሚለውን በአግባቡ ለመመርመር ለማጣራት እየሞከርን ያለንበት ሁኔታ ነው ያለው። ለምንድን ነው ከሚሴ አጣዬ ላይ ሞትና ግድያ የተፈጸመው? ፖሊሳችን የትሄደ? ሚሊሻችን የትሄደ? የአጣዬን እና ከሚሴ አካባቢን ግጭት ለማብረድ እኮ ከግንባር እኮ ነው ሰራዊት ያመጣል። እዛ አካባቢ ያለ አመራር ምን ይሰራል? እዛ አካባቢ ያለ የጸጥታ ኃይል ምን ይሰራል? የሁሉ እስኪሆን ድረስ ምን እናደርግ ነበር? ኃላፊነት መውሰድ አለብን። ይህን ችግር ለመፍታት አሁንም የክልላችን ልዩ ኃይል፣ የፌዴራል የጸጥታ ኃይል፣ መከላከያ፣ ፌዴራል ፖሊስ በቦታው ተገኝቶ መስዋዕትነት እየከፈለ ነው ያለው። በአሁኑ ሰዓት ለማረጋጋት ተሞክሯል። እዛ አካባቢ ያሉ ወንጀለኞችን ለመያዝ ሙከራ የተደረገ ነው። ጥፋተኞችን ለይቶ ለህግ የማቅረብ ጥፋተኞች ላይም እርምጃ የመውሰድ ስራ እየሰራ ያለበት ሁኔታ ነው ያለው።
ይህን ተከትሎ በአማራ ተወላጆች ላይ የሚደርሰው ግድያና መፈናቀል ይቁም የሚሉ ትዕይንተ ህዝቦች በክልሉ የተለያዩ ከተሞች መደረጋቸው ይታወሳል። ርዕሰ መስተዳደሩ ሰልፎቹ እየደረሰ ካለው በደልና ጥፋት አንጻር ተገቢ ናቸው ሲሉ፣ በተለይም ሰልፎቹ በሰላም እንዲጠናቀቁ ላደረጉ አካላት በዋናነት ለወጣቶች ምስጋና አቅርበዋል። ይሁን እንጂ ሰልፉን ለፖለቲካ ዓላማቸው ማስፈጸሚያ አውለውታል ያሏቸውን አካላት ኮንነዋል።
ሁሉም አካባቢ ማለት ይቻላል በአንዳንድ ቦታዎች ላይ የወጡት መፈክሮች ትክክለኛ የህዝቡን ጥያቄ የሚያንጸባርቁ መፈክሮች ናቸው። ስለዚህ ሰልፉን ወደ ነውጥ ለመቀየር ወደ ግጭት ለመቀየር ታልሞ ተሰርቷል። የጸጥታ ኃይላችን ባደረገው ክትትል፣ ወጣቶች ባደረጉት ከፍተኛ የሆነ ትግል ምንም አይነት ነውጥ እንዳይከሰት ስላደረጉ ምስጋና ላቀርብላቸው እፈልጋለሁ ወጣቶች። ነገር ግን በሰልፉ በጣም ጥቂት በሆኑ ቦታዎች፣ ይህ ሁሉንም ሰልፎች አይወክልም፣ ጥቂት በሆኑ ቦታዎች የህዝባችንን አንድነት የኢትዮጵያን ብሔር ብሔረሰቦችና ህዝቦች አንድነት የሚሸረሽር የህዝቦችን ስም ዝቅ ሊያደርግ የሚችል ተገቢ ያልሆነ ሰልፍ ላይ መፈክር ይዘው ወጣቶች ነበሩ። የህዝቦችን ክብር የሚነካ መፈክር አንድ ቦታ ላይ ተስተውሏል እንደ ክስተት።
እንዲህ አይነት ድርጊቶች ህዝብን ለበለጠ ጉዳትና ጥቃት ያጋልጣል ባይ ናቸው።
በሚሊዮን የሚቆጠር አማራ ኦሮሚያ ውስጥ ነው ያለው። በሚሊዮኖች የሚቆጠር አማራ ደቡብ ውስጥ ነው ያለው። የአማራ ህዝብ በእነዚህ አካባቢዎች የሚኖረው አገሬ ብሎ ነው። የአማራ ህዝብ ጅማ ሲኖር ጅማ አገሬ ነው ብሎ ነው። ወለጋ ሲኖር ወለጋ አገሬ ነው ብሎ ነው። ጉራ ፈርዳ ሲኖር ጉራ ፈርዳ አገሬ ነው ብሎ ነው የሚኖረው። ይህን ህዝብ በጠላትነት እንዲታይ ተጨማሪ ጥቃት እንዲደርስበት የሚያደርግ ተገቢ ያልሆነ መልእክት ማስተላለፍ በእንደዚህ አይነት ሁኔታ ትክክል አይደለም። ዛሬ ሰው ሞተ ተፈናቀለ በምንልበት ሰዓት ሰው ወደ ጅማ ሄደ። በዚህ ዓመት በደረሰን ስታቲስቲካል ዳታ ከ50,000 በላይ ሰዎች ወደ ጅማ ገብተዋል። ለቀን ስራ የሚሄዱ ሰዎች ናቸው። ቡና ለቀው የሚመለሱ ሰዎች ናቸው። ወንድሞቻችን እህቶቻችን የሚኖሩት እዛ።
በአንጻሩ በጥቂቶች የተሰነዘረውን መፈክር የብዙሀን አቋም አድርገው የሚመለከቱ አካላትም ከስህተታቸው እንዲታረሙ ጠይቀዋል።
እኛ ከሌላው የኢትዮጵያ ብሔር ብሔረሰብና ህዝብ ጋር አብረን ይኖርንን። ይህን መፈክር መውጣት አስመልክተው አንዳንድ ኃይሎች ህዝብ እንደተሰደበ አስመስለው ለመቀስቀሻ መሳሪያነት የሚጠቀሙበት ከሆነ ስህተት ነው። ወጣቶች የጥቂት ወጣቶች የግለሰብ ፍላጎት መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ።
ቆየት ብለው በተካሄዱ ሰልፎችም ላይ ለየት ያሉ አፍራሽ ድርጊቶች መስተዋላቸውን ተናግረዋል።
የዝርፊያ ሙከራዎች ነበሩ። የንግድ አገልግሎቶች እንዲያቆሙ በአንዳንድ አካባቢዎች ሞከሩ። እንግዲህ ተመልከቱ፣ ዛሬ የኑሮ ውድነት ህዝብን እያሰቃየ ካፌ ላይ ሻይ ሽጠሽ አትቢ፣ ሽሮ እንጀራ ሽጠሽ አትቢ የሚል ለህዝቦች ፍትህ የሚታገል ሰው የንግድ ድርጅት ግን ሱቅህን ዘግተህ ቁጭ በል የሚል ከሆነ በህዝቡ ላይ ምንም ፍርድ እየፈረደ እንደሆነ ማየት ይቻላል። ስለ አማራ ህዝብ መብት፣ ስለ አማራ ህዝብ መሞት፣ ስለ አማራ ህዝብ መፈናቀል፣ ስለ አማራ ህዝብ ሀብት ንብረት መውደም ጥያቄ እያነሳ መንገድ የምትዘጋበት ከሆነ ትግሉ ምንድን ነው? ስለ አማራ ህዝብ መጎሳቆል፣ ስለ አማራ ህዝብ ችግር እየተናገርክ ሻይ ቤት ግን ከፍተህ ሻይ ቡና እንዳትሸጥ፣ ቡና ቤት ግን እንዳትከፍት፣ ሱቅ ግን እንዳትከፍት፣ ሆቴል ግን እንዳትከፍት የምትለው ከሆነ ምኑን ነው ለህዝብ የምትታገለው? ምን ሞተውም እኛ አሁንም ህዝባችንን ለችግር እንዳርገው እኛ እንዲህ አይነት ነገሮች መታረም አለባቸው። ከአሁን ጀምሮ እንግዲህ ህግን እናስከብራለን ማለት ነው። እኛ መሪዎችንም ትክክል ነው በስራችንም መብጠልጠል አለብን፣ መወቀስ አለብን። የተወሰነ አመራር ተመርጦ የተወሰነ አመራር ተነጥሮ ይብጠለጠላል። ይህም ተገቢ አይደለም። ለአማራ ወጣቶች አይመጡም። ይህም የጥቂቶች ነው፣ የብዙዎች አይደለም። የምርጫ ቅስቀሳ የሚካሄድበት ፖስተር ተገንጥሏል። ይህም ትክክል አይደለም፣ ነውር ነው። ለዚህ ነው ፖለቲካል ፍላጎትን በሰልፉ ላይ ለመጫን ፍላጎት ነበር ጥረት ተደርጓል የምንልበት ምክንያት ይሄ ነው። በአንዱ ፓርቲ ደጋፊና በሌላው ፓርቲ ደጋፊዎች መካከል ግጭት እንዲነሳ ሆን ተብሎ የተደረገ ጥረት ነው።
በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ጥናት ትምህርት ክፍል መምህር የሆኑት ተፈራ ማረ ርዕሰ መስተዳድሩ ክልሉ ያለበትን የጸጥታ ስጋት የገለጹበትን መንገድና ትንታኔ አድንቀዋል። ይሁን እንጂ በቅርቡ የተደረጉ ህዝባዊ ሰልፎችን አስመልክተው የሰጡት ማብራሪያ የሰልፉን ጥቅል አውድ የቃኙ አይደሉም ይላሉ።
የጎንደር ወጣቶች ይዘው የወጡት የኦሮሞ ወንድሞችንም የኔ ምንድን ነው የሚል ስሎጋን የትግሉ ምልክት ተደርጎ የሚወሰድበት ሁኔታ እናያለን እና በብዙ መንገድ የሰሞኑ ሰልፎች ህዝብን ከህዝብ ሊያጋጩ የሚችሉ መልክቶች የተስተጋቡበት ነው ብሎ ማለት በጣም አስቸጋሪ ነው የሚሆነው።
ግለሰቦችን የሚያነሱ ዘርን የሚጠቅሱ ቢልቦርድም እስከ መቅደድ እና የምርጫ ምልክቶችን እስከ ማውረድ የደረሱ ድርጊቶች ተስተውለዋል የሚል መግለጫን የሰጡት ርዕሰ መስተዳደሩ
እነዚህን አዝማሚያዎች በምንም መንገድ የምንደግፍበት የሞራል ግራውንድ ሊኖር አይገባም። ዲሞክራሲ ልምምዱ ጠቃሚ ጉዳይ እንዳልሆነ ሁላችንም የምንግባባበት ጉዳይ ነው። እነዚህ ሰልፎች የተዘጋጁት ህዝብ ከረጅም ጊዜ ስክረትና ከተራዘመ ትዕግስት በኋላ አደባባይ ወጥቶ ቁጣውን የገለጸባቸው ሰልፎች ናቸው። ከዚህ በፊት ሲሆኑ የነበሩ ነገሮችን ስናይ በእርግጥ ህዝብ ስሜት ውስጥ ሊያስገቡ የሚችሉ ጉዳዮች ሲፈጸሙ ከርመዋል። ዘርን መሰረት ያደረጉ እልቂቶች ነበሩ። ስለዚህ ህዝብ ስሜቱ ፈንቅሎት ወደ አደባባይ ወጥቶ ቁጣውን የገለጸበት ጥያቄውን የሚያቀርብበት ሰልፍ መሆኑን መገንዘብ አውዱን መገንዘብ በጣም ጠቃሚ ነው ብዬ አስባለሁ። ስፔሲፊካሊ አሁን እነዚህን ነገሮች ነጥለን የምናያቸው ከሆነ አጠቃላይ አውዱን የዋጃ አይሆንም ትንታኔያችን።
በወልዲያ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል የሰላምና ደህንነት መምህር መኳንን ተስፋውም ሰልፉንና የሰልፉን ዓላማ የክልሉ መንግስት የደገፈበትን መንገድ አድንቀዋል። በኦሮሞ ብሔረሰብ አስተዳደር ዞንና በሰሜን ሸዋ አጎራባች ዞኖች ችግር ሲያጋጥም በወቅቱ የክልሉ አመራሮች ምላሽ አለመስጠታቸውን በውስንነት አንስተዋል።
መጀመሪያ ችግሮች ከመከሰታቸው በፊት መሰራት ነበረበት። ከተከሰተም በኋላ አፋጣኝ የሆነ ምላሽ መስጠት ሲያስፈልግ ብቻ እንኳ አካባቢው ላይ ሄዶ ስራውን መስራት ነበረባቸው እና ተገቢ ስራ መስራት ነበረባቸው። እሱ ይቅርና እንኳ ሰው ወገን ሞተብኝ ሞተ ብሎ ማዘንና ማስተዛዘን ሲገባ ጭራሽ ባነር ተቀደደብን፣ የድርጅታችን መሪ ጽናቸው ገደፈብን በማለት መግለጫ ሰጥተዋል። ነገር ግን የእናት ወድ እየተቀደደ እንደሰማችሁ ጥቃት ይሰራ ነበር።
በአጣይና ዙሪያው የተቀሰቀሱት ጥቃቶች የተፈጸሙት በስልጠና በተደራጁ ታጣቂዎች ናቸው በሚለው ማጠቃለያ ዙሪያ በርዕሰ መስተዳድሩ መግለጫና በኦሮሞ ብሔረሰብ አስተዳደር ዞን አመራሮች መካከል የሀሳብ ልዩነት መንጸባረቃቸውን ጠቅሰዋል። በአንድ ክልልና በአንድ የፖለቲካ ጥላ ስር በተሰበሰቡ አመራሮች መካከል የሚፈጠር ልዩነት በህዝቦች መካከልም ልዩነት እንዳያስከትል ስጋት አላቸው የፖለቲካ ምሁሩ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ወደ ተከታዩ ዘገባ ስናልፍ የፌዴራል የአደጋ ስጋት ስራ አመራር ኮሚሽን ሰሞኑን በአማራ ክልል ሰሜን ሸዋ ዞን በተፈጠረው ግጭት ለተፈናቀሉት የነፍስ ደራሽ እርዳታ መስጠቱን ኮሚሽኑ አስታወቀ። በክልሉ 11 ዞኖች ከሀገሪቱ የተለያዩ አካባቢዎች የተፈናቀሉ ከ600,000 በላይ ተፈናቃዮች ይገኛሉ ያለው ኮሚሽኑ ለሁሉም ድጋፍ እያደረግኩ ነው ብሏል። አዲስ ቸኮል ተጨማሪ አለው።
ሰሞኑን በሰሜን ሸዋ ዞን ከመኖሪያቸው የተፈናቀሉ ከ253,000 በላይ ለሚሆኑ የዞኑ ነዋሪዎች አስቸኳይ የምግብ ድጋፍ ማድረጉን ፌዴራል የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። የኮሚሽኑ የኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ ለቪኦኤ እንዳስታወቁት ኮሚሽኑ በጊዜያዊነት ፈጥኖ የሚደርስ ድጋፍ ሰጥቷል ብለዋል።
በአማራ ክልል በሰሜን ሸዋ ዞን ኤፍራታ ግድም፣ አጣዬ፣ አንጾቅያ፣ ቀበትና ሸዋ ሮቤ ከተማ በተፈጠረ ግጭት የንጹሀን ዜጎች ያው ህይወትም አልፏል፣ ከፍተኛ ንብረትም ወድሟል። ከቤት ንብረታቸው ዜጎችን ተፈናቅለዋል። እነዚህ ዜጎች 253,000 ናቸው። እነዚህም በመሀል ሜዳ፣ በእርግቢ፣ መኮይ፣ ሸዋሮቤትና ደብረ ብርሃን ከተማ ይገኛሉ። ይህን መረጃ ያገኘነውም ከክልሉ አደጋ ስጋት ስራ አመራር ኮሚሽን ነው። አስቀድመንም የላክነው አለ። አሁን በአካባቢው ማህበረሰብና በክልሉ እየተደረገ ካለው ድጋፍ በተጨማሪ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከ11 በላይ ከባድ ተሽከርካሪዎችን በመመደብ በቦታው 5075 ኩንታል ምግብና 1200 ካርቶን የዱቄት ወተት ተፈናቃዮች ወደሚገኙበት ሸዋሮቢትና ደብረ ብርሃን ከተማ በማድረስ እንዲሰራጭ ተደርጓል።
የተደረገው ጊዜያዊ ድጋፍ ህጻናትን፣ አጥቢ እናቶችና አረጋውያንን ግምት ውስጥ ያስገባ ነው ብለዋል አቶ ደበበ። በሌላ በኩል ከሰሜን ሸዋ ዞን ተፈናቃዮች በተጨማሪ በአማራ ክልል 11 ዞኖች ለሚገኙና ከልዩ ልዩ ክልሎች በተለያየ ጊዜ ለተፈናቀሉ ሌሎች 600 ሺህ ተፈናቃዮችም መደበኛ ድጋፍ እየተሰጠ ነው ብለዋል።
ቀደም ሲል ባሉት ጊዜያት ከሀገራችን የተለያዩ አካባቢዎች የተፈናቀሉ ቁጥራቸው ከ600 ሺህ በላይ የሚሆኑ ወገኖች በክልሉ 11 ዞኖች ውስጥ በጊዜያዊ መጠለያና በማህበረሰብ ውስጥ ይገኛሉ። ቅድም ከገለጽኩልህ ውጪ ማለት ነው። እነዚህም ወደ ቀያቸው እስኪመለሱ ድረስ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከአጋር አካላት ጋር በመሆን ተፈናቃዮች አሁን በሚገኙበት ቦታ አስፈላጊው ድጋፍ ይደረጋል።
እነኚህ በ11 የአማራ ክልል ዞኖች የሚገኙ ከ600 ሺህ በላይ ተፈናቃዮች ወደ ቀያቸው እስኪመለሱና ከተመለሱ በኋላ እስኪቋቋሙ ድረስ ድጋፍ እንደሚደረግላቸው አቶ ደበበ ገልጸዋል። በተመሳሳይ በሰሜን ሸዋ ዞን ለተፈናቀሉትም ወደፊት በቁጥራቸው ልክ ድጋፍ ይደረጋል የሚሉት አቶ ደበበ በድጋፍ ማዕቀፉ ከምግብ ባሻገር ለተፈናቃዮች የጤናና ዋነክ ድጋፎች እንዲሁም ከቀያቸው ለለቀቁት የመመገቢያ ማብሰያ መጠለያና የመሳሰሉት ቁሳቁሶች ድጋፍም ይካተታል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ወደ ተከታዩ ዘገባ ስናልፍ በዚህ ሳምንት የቻድ ፕሬዝዳንት ኢድሪስ ደቢ መሞት በአገሪቱና በመላው ምዕራብ አፍሪካ አለመረጋጋት ሊፈጥር ይችላል የሚል ስጋት ተፈጥሯል። ምንም እንኳን ተቺዎች እንደሚሉት የደቢ የ31 ዓመታት አገዛዝ አምባገነናዊ ቢሆንም የደህንነት ባለሙያዎች ግን ሽብርተኝነትን በመዋጋቱ ረገድ ዋነኛው አጋር የነበሩ በመሆናቸው መጪው ምን ሊሆን እንደሚችል ስጋት ሆኖባቸዋል። የቪኦኤ ዘጋቢ አኒካ ሃመርሻልክ ከዳካር ተከታዩን ዘገባ ልካለች። ደረጀ ደስታ ያቀርበዋል።
ደቢ በምዕራብ አፍሪካ በደንብ ከተደራጁት ትልቅ ወታደራዊ ይዞታዎች መካከል የአንደኛው ባለቤት ነበሩ። የእሳቸው ኃይል ከቅርብ ዓመታት ወዲህ በቻድ ሐይቅ ተፋሰስና ሳህል ውስጥ የእስልምና አማጽያን ቡድኖች ያደረሱትን ከፍተኛ ጥቃት በማምከን የዓለም አቀፉን ደህንነት ለማስከበር የሚደረገውን ጥረት አግዟል። ይህ በመሆኑም ይመስላል እንደ ፈረንሳይና ዩናይትድ ስቴትስ ያሉ ምዕራባውያን ኃይሎች ቻድ ውስጥ ከጊዜ ወደ ጊዜ እየተባባሰ የመጣውን የሰብአዊ መብት ረገጣና የፖለቲካ ተቃዋሚዎችን አፈና አስመልክቶ የሚያደርጉትን ሁሉ እንዳላዩ በመሆን አልፈውታል። ጆን ካምፔል በናይጄሪያ የቀድሞ ዩናይትድ ስቴትስ አምባሳደር የነበሩና መሰረቱን ዋሽንግተን ባደረገው የውጭ ግንኙነቶች ምክር ቤት በአፍሪካ ጥናት ዘርፍ ከፍተኛ ተመራማሪ ናቸው። ይህን ብለዋል።
የጂሃድ ጦርነትን ያወጁትን አማጽያንን ለመታገል የሚደረገው ጥረት የእሳቸው መሞት ከፍተኛ ጉዳት ነው። የቻድ ጦር በምዕራብ አፍሪካ ውስጥ ምናልባት ከፈረንሳይ ጦር በቀር በጣም ውጤታማ የሆነ ተዋጊ ኃይል ነው። ጥያቄው መጪው አስተዳደር ያንን ጥረት ይቀጥልበታል ወይስ አይቀጥልበትም የሚለው ነው።
ደቢ መሰረታቸውን ሊቢያ ውስጥ ባደረጉ አማጽያን የተገደሉት ባለፈው ሰኞ በግንባር ያሉ ወታደሮቻቸውን በመጎብኘት ላይ እያሉ ነበር። ድርጊቱ የተፈጸመው እንደ አውሮፓ አቆጣጠር ሚያዝያ 11 በቻድ የተካሄደውን ምርጫ አሸናፊ መሆናቸውን ካወጁበት ጥቂት ጊዜ በኋላ ነበር። ተቃዋሚ ቡድኖች ግን ምርጫው አድሏዊነት የተፈጸመበት መሆኑን በመግለጽ ራሳቸውን ከምርጫው አግልለዋል። የምርጫው ድል ለዴቢ ስልጣናቸው ላይ ለስድስተኛ ጊዜ ወይም ዙር የሚያቆያቸው ይሆን ነበር። አሁን የተቋቋመው ጊዜያዊ ወታደራዊ አስተምክር ቤት የደቢን ልጅ ጀነራል መሐመድ እድሪስ ደቢን ለመጪዎቹ 18 ወራት በጊዜያዊነት የአገሪቱ መሪ አድርጎ ሰይሟቸዋል። ፖል ሳይመን ሃንዲ በዳካር የደህንነት ምርምር ተቋም ውስጥ የቀጠናው ከፍተኛ አማካሪ ናቸው። ስለ ሁኔታው ይህን ብለዋል።
በቻድ በቅርብ ጊዜ ውስጥ ምን ሊሆን እንደሚችል እርግጠኝነት የለም። በወታደራዊ ምክር ቤቱም በቅርቡ የተደረገው ጊዜያዊ አስተዳደር በውስጡ መረጋጋትን ስለማምጣቱም እርግጠኛ መሆን አይቻልም። በከፍተኛ የጦር መኮንኖች መካከል ስምምነት ስለመኖሩም አይታወቅም። እስላማዊ አማጽያንም ይህን እንደ ጥሩ አጋጣሚ በመጠቀም ቻድን የበለጠ እንዳትረጋጋ ሊያደርጉ ይችላሉ።
ይህ በመላው ምዕራብ አፍሪካ የተያያዘ ችግር ሊያመጣ ይችላል። የደቢ ልጅ በቻድ የጦር ኃይል አባላት ዘንድ እምነት ካላገኙ አገሪቱ የእስልምና አማጽያን ቡድኖችን በመዋጋት በኩል በአካባቢው የነበራትን ቁልፍ ሚና ልታጣ ትችላለች። በዩናይትድ ስቴትስ የመከላከያ ሚኒስቴር የጥናትና ምርምር ተቋም ውስጥ ተመራማሪ የሆኑት ዳንኤል ኢዜኛ ይህን ያስረዳሉ።
የወታደራዊ እዙንና የሰራዊትን ኃይል መቆጣጠሩ ሂደት ስሊዛባ የሚችልበት ሁኔታ ሊፈጠር ይችላል። ጊዜያዊ ወታደራዊ ምክር ቤቱ ራሱ ሁኔታውን ለመቆጣጠር ፍላጎት ማሳየቱ በራሱ ትልቅ አለመረጋጋት መኖሩን ያመለክታል። ያም ምናልባት በቀጠናው በቻድ ሐይቅ ተፋሰስና ሳህል ውስጥ ለሚደረገው ጥረት የሰራዊት አስተዋጽኦ ላይ ችግር ሊፈጥር ይችላል።
ማዕከሉ እንደሚለው ከጂሃዲስቶቹ አማጽያን ጋር የተያያዘው አመጽ እንደ አውሮፓ አቆጣጠር ከ2017 ጀምሮ በሰባት እጥፍ እየጨመረ መጥቷል። ከዚህ ውስጥ በቻድ ሐይቅ ተፋሰስ አካባቢ ያለው ካለፈው የ2020 ዓመተ ምህረት ጋር ሲነጻጸር በ60% የጨመረ መሆኑም ተነግሯል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
አሁን መጪውን የኢትዮጵያ ምርጫ ወደሚመለከቱ ዘገባዎች እናልፋለን። የውጭ ኃይሎች ለእነሱ ታዛዥ የሆነ መንግስት በኢትዮጵያ ለማቋቋም እየሰሩ ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ ውስጥ ማንም ሰው የመንግስት ስልጣን የሚይዘው በምርጫ ብቻ እንደሆነም አሳሰቡ። በሚቀጥለው ሳምንት በክልሎች የሚከናወነው የምርጫ ዝግጅት ስራ የተሻለ ምርጫ ለማካሄድ ወሳኝ መሆኑንም አስታውቀዋል። መለስካቸው አማሃ ዝርዝር አለው።
ጠቅላይ ሚኒስትሩ ትናንት ከክልል መንግስታት ርዕሳነ መስተዳደርና ከምርጫ ቦርድ የሥራ አመራር አባላት ጋር በተካሄደ ስብሰባ ቀደም ባለው ሳምንት የምርጫ ችግሮችን ለመፍታት በተከናወኑ ተግባራትና በተገኙ ውጤቶች ላይ ግምገማ ተካሂዷል። ጠቅላይ ሚኒስትር አብይ እንደተናገሩት በአንድ ሳምንት ውስጥ የተሰሩ ሥራዎች አያሌ ችግሮችን ፈተዋል። ይህ ሥራ ግን በሚቀጥለው ሳምንት በይበልጥ ተጠናክሮ ካልቀጠለ ከመጪው ምርጫ አስፈላጊነት አንጻር በቂ እንዳልሆነ አስገንዝበዋል። ይህ ምርጫ እንዳይካሄድና እነሱ የሚያዙት መንግስት እንዲቋቋም የሚፈልጉ ኃይሎች ያሏቸው አካላት አቅደውና አልመው እየሰሩ ናቸው ሲሉም ከሰዋል።
ከአንድ ዓመት በፊት ገደማ ጀምሮ ኢትዮጵያ የጀመረችው አጠቃላይ የብልጽግና ጉዞ እና ያላትም ትላልቅ ራዕዮች የሚቀናቀኑ ኃይሎች በተቻለ መጠን ምርጫውን አጨናቅፈን፣ ምርጫው እንዳይሳካ አድርገን፣ ኢትዮጵያውያንን እርስ በርስ አባልተን፣ ከዛ የሽግግር የስብስብ የድርድር የሚባል ማህበር ፈጥረን መንግስት በማድረግ እንደ አንዳንድ ጎረቤት ሀገሮች ደካማ መንግስት ብቻ ሳይሆን የምናዘው የሚፈጽም መንግስት እናደርጋለን ብለው ዶክመንት አዘጋጅተው ማሰራጨት ከጀምሩ ውሎ አድረዋል።
ይህን ዓላማና ዕቅድ የተቀበሉ የሀገር ልጆች እንዳሉ የጠቆሙት ጠቅላይ ሚኒስትር እንዲህ ያለ መንግስት በኢትዮጵያ ሊቋቋም እንደማይችል ተናግረዋል።
ይህንኑ ሀሳብ እንደ አዲስ እውቀት የገዙ ወንድሞቻችን በተለያየ አጋጣሚ ምርጫን በማበላሸት የሚሰባሰብ የደካሞች ኃይል፣ እርስ በርስ የማይደማመጥ የማይከባበር፣ በጋራ ሀገር ሊገነባ የማይችል ኃይል ብቻ ሳይሆን በራሱ ውስጥም የግሩፕ እያንዳንዱ ግሩፕ በራሱ ውስጥ በአበልና በመኪና ክራይ የሚጨቃጨቅ መንግስት በዚያ መንገድ እንዲመሰረት ይፈልጋል። ይህ ሀሳብ የኢትዮጵያን ሀሳብ አይደለም፣ ኢምፖርትድ ነው። ወደ እኛ የላኩት ኃይሎች ፍላጎታቸው ደካማ ሆነን ህልሞቻችን እንዳናሳካ ነው። የእኛ ህልም ስኬት ለአፍሪካ የሚፈጥረው ነገር ስላለ በዚህ አጋጣሚ ለመላው ኢትዮጵያ ህዝብም እዚህ ላላቸው አማራጮች መግለጽ የምፈልገው ኢትዮጵያ ውስጥ ከምርጫ በስተቀረ የሚሸጋገር የሚደራደር መንግስት አይፈጠርም፣ ፔሬድ አይፈጠርም። ማንም ሰው ስልጣን መያዝ የሚችለው በምርጫ ብቻ ነው።
ጠቅላይ ሚኒስትሩ ይህን የውጭ ዓላማና እቅድ ለማምከን ተፎካካሪ ፓርቲዎች ሁሉ ሀሳብ ሊኖራቸው እንደሚገባ፣ መዋቅር ዘርግተውም ህዝብ አሳምነው እንዲመረጡ አበረታተዋል። ለዚህ የተመቸ ድባብ የመፍጠሩ ትልቁ ኃላፊነት የሚወድቀው ግን የመንግስትን ስልጣን በያዘው አካል እንደሆነም በጽኑ አሳስበዋል።
እኛ ደግሞ ምርጫው ዲሞክራሲያዊ እንዲሆን የምንፈልግ ኃይሎች በተቻለ መጠን አውዱ ለዛ የሚመች መሆኑን አውቀን በመስራት ኢትዮጵያ ውስጥ በምርጫ የስልጣን ሽግግርና ሌጂትሜት ጠንካራ መንግስት መፍጠር ይጠበቅብናል። ከዚህ ውጭ ያሉ ህልሞች አይሆኑም። የጀመርነውን የዲሞክራሲ ጉዞ ያጨናግፍ ይሆናል እንጂ አይሆኑም። ዲሞክራሲ እንዳይጨናገፍ የጀመርናት ጭላንጭል ጉዞ ወደኋላ እንዳትመለስ የሚፎካከርም ህዝብም መንግስትም በከፍተኛ የኃላፊነት ስሜት መስራት ይኖርብናል። መንግስትን ከጀመረው ኮርስ አውጥቶ ወደ ለመደው ወዳደገበት ነገር መውሰድ ቀላል። ያ ደም መፋሰስ የማንፈልገው የመንግስት ስርዓት አይነት እንዳይፈጠር የምንፈልግ ኢትዮጵያውያን በትብብር በድግግት መንፈስ በተቻለ መጠን ለዲሞክራሲ ጉዞ መሰረት የሚጥል ምርጫ ማድረግ አለብን። ለዚህ ኮሚትድ መሆን አለብን።
በመጨረሻም ጠቅላይ ሚኒስትር አብይ አህመድ ዋና መልእክቴ ነው ያሉትን ለክልል አመራሮች አስተላልፈዋል።
ተባብረን እችን ሀገር ማሻገር አለብን። ከዚህ ውጭ ያለውን በህግ አግባብ ህጋዊ እርምጃ እየወሰድን ማስተካከል ከሁላችን ይጠበቃል። ሁሉም ሰው በህግና በዲሞክራሲ ብቻ ከሰራ ነው ሽግግሩ የሚረጋገጠው። ከዛ ውጭ ያለውን በህግ አግባብ እርምጃ እየወሰዱ ማስተካከል ያስፈልጋል። እና ዋናው መልእክቴ ለክልል አመራሮች ይህ ሳምንት ወሳኝ የስራ ጊዜ ስለሆነ ስሜትን፣ አላስፈላጊ ትምህርትን በመተው በምክንያት በትብብር ሙሉ ኃይላችሁን ተጠቅማችሁ ምርጫ ቦርድን ብታግዙ በሚቀጥለው ሳምንት በርግጠኝነት በወሳኝ መልኩ ምርጫ ለማካሄድ የሚያስችል ብቻ ሳይሆን የተሻለ ምርጫ ለማካሄድ የሚያስችል ስራ ሪፖርት ማድመጥ እንችላለን።
በጠቅላይ ሚኒስትር ጽህፈት ቤት የወጣው አጭር የስብሰባው መግለጫ እንዳመለከተው በስብሰባው ወቅት የምርጫ ሂደት ሰላማዊና በነውጥ ኃይሎች የማይደናቀፍ እንዲሆን በሁሉም ክልሎች የተደረገውን የጸጥታ ማስከበር ዝግጅነት ዳሷል። በዚህ ረገድ ብሔራዊ የጸጥታ አማካሪ ሚኒስትር ገዱ አንዳርጋቸው በሀገር አቀፍ የምርጫ ደህንነት ኮሚቴ የተዘጋጀውን ግምገማ በማቅረብ ከጥቂት ግጭት ከሚስተዋልባቸው አካባቢዎች በስተቀር በመላ ሀገሪቱ የሚገኙ የምርጫ ጣቢያዎች በሰላማዊ ሁኔታ ምርጫውን ለማስተናገድ መዘጋጀታቸውን አስታውቀዋል ብለዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይም እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪ የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትስአፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። አልሚዎች ለልዩ ልዩ አገልግሎት እንዲውል የተሰጣቸውን መሬት በአፋጣኝ አልምተው ለተፈለገው ዓላማ መዋል እንደሚጠበቅባቸው የአዲስ አበባ ከተማ ምክትል ከንቲባ አዳነች አበቤ አሳሰቡ። በከተማዋ እየታየ ካለው እድገት ጋር ተያይዞ እየጨመረ ለመጣው የመሬት ፍላጎት ምላሽ ለመስጠት ወደ መሬት ባንክ ገብቶ ከነበረው መሬት ውስጥ 138 ሄክታር ለልዩ ልዩ አገልግሎቶች እንዲውል ለአልሚዎች መተላለፉም ተገልጿል። ፀሐይ ዳምጠው ዝርዝሩን ታቀርባለች።
የአዲስ አበባ ከተማ አስተዳደር በሕገ ወጥ ተይዞ የነበረው መሬት ወደ መሬት ባንክ በማስገባት ለረዥም ጊዜያት ጥያቄ ሲቀርብባቸው የነበሩና ለከተማው እድገት የሚያስፈልጉ ተቋማት እንዲኖሩ ለማስቻል ሲሰራ መቆየቱን ምክትል ከንቲባ አዳነች አቤቤ ተናግረዋል። ከዚሁ ጋር በተያያዘም አልሚዎችን በግልጽ መስፈርት በመለየት በልዩ ሁኔታ መሬት እንዲሰጥ በካቢኔ መወሰኑን ምክትል ከንቲባው አስታውሷል።
የመሬት ጥያቄ ቀርቦባቸው ያልተስተናገዱ ወይም ደግሞ መስጠት አይቻልም በዚህ ምክንያት ተብሎ ውሳኔ ያላረፈባቸው ብዙ ፋይሎችን አግኝተናል። እነዚህ ጥያቄዎች በማጤ እስካሁን ድረስ የለ ውሳኔ ወደ 138 ሄክታር ወይም ደግሞ 1.8 ሚሊዮን ካሬ ሜትር በላይ በአንድ ጊዜ ውሳኔ ወስነን ዛሬ ለቀረበው አገልግሎት እንዲውል አድርገናል። ይህንን ያደረግነው እናንተን አምነን ነው። ታለማላቸው ለተባለው ዓላማ ታውላላቸው አቅሙም ዝግጅቱም አላቸው። ልታለሙት እንጂ የፈለጋችሁት ሌላ የተለየ ምክንያት የላችሁም ብለን አጽፍተን በዛ ደረጃ እምነት ሲያሳረፍባቸውን በዚህ ደረጃ እኛም በድፍረት ወስነናል ማለት ነው። እንግዲህ ይህንን እምነት እውን የምታደርጉልን በሚቀጥለው ተግባራችሁ ይፈልጋለን ማለት ነው።
የከተማ አስተዳደሩም በመሬትና መሬት ነክ በሆኑ ጉዳዮች ላይ የምስተዋለውን የመሬት ወረራና ሌሎች ብልሹ አሰራሮችን በመፍታት 422 በሚሆኑ አመራሮችና ሰራተኞች ላይ እርምጃ መውሰዱን የአዲስ አበባ መሬት ልማት ማኔጅመንት ቢሮ ኃላፊ ዶክተር ሚልኬሳ ጃገማ ተናግሯል።
ለማህበራዊ አገልግሎት ጥያቄዎች ነበሩ። ለኢንዱስትሪ ዘርፍና ለአገልግሎት ዘርፍ ጥያቄዎች ነበሩ። ይህንም መነሻ በማድረግ የተለያዩ ሀገራዊ ፋይዳ ያላቸው ፕሮጀክቶች የነበሩበት ሁኔታ ለማየት ሞክረናል ማለት ነው። እንደ መሬት የተሰሩ ስራዎች የመጀመሪያው በከተማችን አጠቃላይ ያለን ውስን ሀብት መሬት ስለነበረ በተለያየ አግባብ የመሬት ወረራ እንደነበረ ይታወቃል። ይህም መነሻ አድርገን የመሬት ወረራውን የማጽዳት ራሱን በቻለ እቅድ እንዲመራ የከተማ አመራሩ በትኩረት ሲሰራ የቆየበት ሁኔታ ነው ነበረው። ከዚህ አንጻር ወደ 1.1 ሚሊዮን ካሬ ሜትር የሚጠጋ መሬት ወደ መሬት ባንክ እንዲመለስ የተዘረገበት ሁኔታ ነው ነበረው። ሁለተኛው ተግባር አጠቃላይ መሬት ሴክተሩ የሚታወቅበት ባህሪ ህብረተሰቡ ዘንድ ተገልጋዩ ዘንድ ትረስ ያጣበት ሁኔታ ስለነበረ አመራሩን ብቻ የማስተካከል ስራ ሳይሆን ተቋም ውስጥ የሚሰሩትንም ባለሙያዎች የማስተካከልና የማጥራት ስራ ነው የነበረው። በቅርብ ጊዜ በካቢኔ የጸደቀ መመሪያ መነሻ በማድረግ በብቃትም በስነ ምግባርም ውስን ችግር አለባቸውን ባለሙያዎች በማጥራት ወደ 422 የሚሆኑ ባለሙያዎችን አጠርተን ከመሬት ሴክተሩ እንዲወጡ የተደረገበት ሁኔታ ነው የነበረው። ይሄ ቀጣይ ለምንሰራው ስራ መደላደል ይፈጥራል ብለን እናምናለን ማለት ነው።
ዶክተር ምልኬሳ አክለው በመዲናዋ ዓመታትን ያስቆጠረውን የመሬት ጥያቄ ለመመለስና በዘርፉ ያለውን የመልካም አስተዳደር ችግሮችን ለመፍታት ስራዎች መሰራታቸውን ገልጿል። የአዲስ አበባ ከተማ አስተዳደር በከተማዋ ካለ እርገት ጋር ተያይዞ እየጨመረ የመጣውን የመሬት ፍላጎት ምላሽ ለመስጠት 138 ሄክታር ለልዩ ልዩ አገልግሎቶች እንዲውሉ ለአልሚዎች ማስተላለፉን ኃላፊው አብራርቷል።
የሃይማኖት ተቋማት የመሬት ጥያቄ ነበረ። እነዚህን የመሬት ጥያቄዎች ከሃይማኖት ተቋማት ጉባኤ ጋር በመሆን እነሱ በወሰኑት አግባብ አጠቃላይ 54 ቦታዎች ወደ 12.1 ሄክታር መሬት ወይም 121700 ካሬ ሜትር ቦታ ተዘጋጅተን ያለንበት ሁኔታ ነው ያለው። በጎ አድራጎት ድርጅቶች በተለይ ከተማ ላይ የሚሰሩ በሴቶች ላይ፣ በህፃናት ላይ፣ በአረጋውያን ላይ የሚሰሩ ተቋማትን መደገፍ ተገቢ ስለሆነ ካለን ውስናት ለእነዚህም ወደ 3 ሄክታር የሚጠጋ መሬት የቀረበበት ሁኔታ እንዳለ ለመግለጽ ነው። ይሄ ለሁለቱም ተቋማት ለሃይማኖት ተቋማትም ለበጎ አድራጎት ድርጅቶችም ከሊዝ ነፃ የቀረበበት ሁኔታ እንዳለ ማየት ይቻላል ማለት ነው። ሌላው የከተማውን ኢኮኖሚያዊ ማህበራዊ ችግር ለመቅረፍ ኢንዱስትሪ ማስፋፋት ተገቢ ነው። በተለይ የማኑፋክቸሪንግ ኢንዱስትሪ ማስፋፋት አለብን ብለን ኢንዱስትሪ መር ኢኮኖሚውን ከግብርና ወደ ኢንዱስትሪ የምናደርገውን የሚደግፍ ፕሮጀክት መሆን አለበት። የቴክኖሎጂ ሽግግር ሊያመጡ የሚችሉ ኢምፖርት ኢንስቲቱት ሊያደርጉ የሚችሉ ለማየት ሞክረናል ማለት ነው። ለእነዚህ የኢንዱስትሪ ባለሀብቶች በቅርቡ በጸደቀው የሊዝ መነሻ ዋጋ መነሻ አድርጎ እንዲወስዱ የተደረገበት ሁኔታ ነው ነበሩ።
ለልማት የሚውለው መሬት የተሰጣቸው ተቋማትና ልዩ ልዩ ድርጅት ተወካዮች በበኩላቸው ለዘመናት ታጥረው የነበሩ መሬቶች ወደ መሬት ባንክ በማስገባት በግልጽ መስፈርት ለተቋማትና ድርጅቶች እንዲተላለፉ መደረጉ ከተማ አስተዳደሩ ለተጠያቂነትና ለመልካም አስተዳደር መስፈን ያለውን ቁርጠኝነት ያሳየ ነው ሲሉ ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
አድማጮች፣ ዝግጅታችንን አጠናቀን ልንሰናበታችሁ ነው። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ፍልሚያው ከተጠናቀቀ ከረጅም ጊዜ በኋላ ተፋላሚዎቹ ወገኖች መሳሪያዎቻቸውን፣ ፈንጂዎቻቸውን፣ ያልፈነዱ ተቀጣጣይ መሳሪያዎችንና ሌሎች የጦርነቱን ቅሪቶች በየቦታው እየተውና እየቀበሩ በመሄዳቸው ለሰዎችና ለእንስሳት ከፍተኛ ጠንቅ ሆኗል ይላል ርዕሰ አንቀጹ ሀተታውን ሲጀምር። በብዙ ሺህ ሄክታሮች የሚቆጠሩ መሬቶች ጥቅም ላይ እንዳይውሉ ከማድረጋቸውም ሌላ ማህበረሰቡ እንዳይረጋጋ አድርገውታል። እነዚህን ነገሮች በመጠቀም አሸባሪዎቹ፣ አደገኛ እጽ አዘዋዋሪዎችና ወንጀለኞቹ ቡድኖች ያለ ጥንቃቄ የተከማቹትን እነዚህን መሳሪያዎችንና ፈንጂዎችን በማግኘት ህብረተሰቡን ለማሸበርና የህግ የበላይነትን በመጣስ አለመረጋጋትን ይዘራሉ ያለው ርዕሰ አንቀጽ ዩናይትድ ስቴትስ እንደ አውሮፓ አቆጣጠር ከ1993 ጀምሮ ጦርነት በተካሄደባቸው አገሮች ውስጥ በምድር የተቀበሩትን ፈንጂዎችና የተቀጣጣይ መሳሪያ ቅሪቶችን ለማስወገድ ከ4 ቢሊዮን ዶላር በላይ የመደበችው ለዚህ ነው ብሏል። እንደ አውሮፓ አቆጣጠር በ2020 ምንም እንኳ የኮቪድ-19 ወረርሽኝ ትልቅ ፈተና ቢደቅንም ዩናይትድ ስቴትስ እነዚህን የጦር መሳሪያዎችን ለማስወገድ በ49 አገሮች ውስጥ ከ259 ሚሊዮን ዶላር በላይ መድባለች ይላል። ዩናይትድ ስቴትስ እንደ አውሮፓ አቆጣጠር ከ2001 ጀምሮ እነዚህን ተወጋጅ የጦር መሳሪያዎችን በማስወገድ ፕሮግራም የተገኙ ስኬቶችን በየዓመቱ ትዘክራለች ያለው ርዕሰ አንቀጽ በአሜሪካ የውጭ ጉዳይ ሚኒስቴር ወታደራዊና ፖለቲካ ጉዳዮች ክፍል የመሳሪያዎች ማስወገጃና የአካል ጉዳት ጽህፈት ቤት በየዓመቱ በምድር ላይ ያለ ሐሳብ መራመድ ሪፖርት ያወጣል። በሚያዝያ ወር መጀመሪያም 20ኛውን እትም አውጥቷል ብሏል ርዕሰ አንቀጹ። በመቀጠል በሪፖርቱ ውስጥ በጉልህ ከተጠቀሱት ነገሮች መካከል ዩናይትድ ስቴትስ በየመን የምታደርገውን ስራ ያካተተ ነው። አሜሪካ የመን ውስጥ ካሉ ጉዳዩ ከሚመለከታቸው ባለድርሻ አካላት ዓለም አቀፍ ድርጅቶችና መንግስታዊ ካልሆኑ ድርጅቶች ጋር ፈንጂና ሌሎች ተቀጣጣይ መሳሪያዎችን የማጽዳት ስራዎችን በቅርበት ትሰራለች። ዩናይትድ ስቴትስ በኢራቅም እንዲሁ በአለፈው ዓመት ብቻ ተቀጣጣይ ፈንጂዎችን ለማጽዳት በአገሪቱም እየደረሱ ያሉትን የፈንጂ አደጋዎችንና ተጋላጭነትን ለማስተማር 37.5 ሚሊዮን ዶላር አውጥታለች። እነዚህ ጥረቶች በአይሲስ የተጠቁ የማህበረሰብ አባላትን ጨምሮ ከአካባቢያቸው የተፈናቀሉ ሰዎች ወደየአካባቢያቸው እንዲመለሱ በማድረግ እየረዱ ነው ብሏል። በአፍጋኒስታንም ውስጥ እንዲሁ ዩናይትድ ስቴትስ እንደ አውሮፓ አቆጣጠር ከ1979 አንስቶ በነበሩ ውጊያዎችና አሁንም ባሉት ጦርነቶች ሳቢያ ከተቀበሩ ፈንጂዎችና ተቀጣጣይ መሳሪያዎች የተበከሉ የአካባቢዎችን ለማጽዳትና የጦር መሳሪያዎችን ማስወገጃ እንዲረዳ የገንዘብ ድጋፍ እየሰጠች ነው። ተንቀሳቃሽ የአየር መቃወሚያ መሳሪያዎችን የሚያስተዋውቁ ስልጠናዎችና ሴሚናሮችን በኤጀንሲዎች መካከል የውጭ ደህንነትና የጉምሩክ ባለስልጣናት በተንቀሳቃሽ የአየር መቃወሚያ ግብረ ኃይል እንዲሁም በብሔራዊ ፖሊስ መመሪያዎች መካከል ዘመናዊ የመከላከያ መሳሪያዎቻቸው ስርዓት የደረጁ እንዲሆን ጥረት እየተደረገ መሆኑን ርዕሰ አንቀጹ አስታውቋል። በሲቪል አቪዬሽን የሚመጣውንም አደጋ ለመቀነስ እንዲረዳ ከተንቀሳቃሽ የአየር መቃወሚያ ክፍል ማንፖድስ በመካከለኛው ምስራቅና ከሰሜን አፍሪካ ላሉ ባለስልጣናት በድረገጽ የተደገፈ ስልጠና ተሰጥቷል። በመጨረሻም በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፖለቲካና ወታደራዊ ጉዳዮች ተጠባባቂ ረዳት ኃላፊ ቲሞቲ አለን ቤትስ ወረርሽኙ ቢኖርም ዩናይትድ ስቴትስ በዓለም ዙሪያ በተለያዩ መርሃ ግብሮች የተለያዩ የትብብር ስራዎችን መስጠት ትችላለች። የጦር መሳሪያዎቹ ጥፋት እንዳያደርሱ በቁርጠኝነትም እንቆያለን። እንደ አውሮፓ አቆጣጠር በ2021 ዓ.ም ጥረታችንን እንደገና እናድሳለን። ስለዚህ ሰዎች ሁሉ በምድር ላይ በሰላም ይራመዳሉ ማለታቸውን በመጥቀስ ርዕሰ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።